Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች፣ አውቶቡሷም ግጥም እንዳለች ነው። መስታወት አድራጋውም እዚህ ጋቢና አብራናለች።
እንደምናመሻችሁ። ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል። ለዛሬም ሲያትል በግዙፉ የቦይንግ ኩባንያ ውስጥ በከፍተኛ አመራርነት ቦታ ላይ ከሚሰሩ ኢትዮጵያውያን ጋር እንቆያለን።
መልካም ነገር እንዳለ ሁሉ ለመጥፎ ምድሏል እና ጣቶች ናቸው፣ ይሳሳቱ ይችላሉ። ይሳሳታሉ፣ ግን ብዙ እርዳታ አለ። እንክብካቤ ሲስተም ይረዳል።
በዛ ነው ያው የኢትዮጵያ አምባሳደር ነን ለማለት ነው።
እዚህም ሆነን እንኳን ራስ በራሳችን እንተባበራለን።
የመጀመሪያው አቶ አምበሴ ይትባረክ በቦይንግ የኤዥያ ፓሲፊክ የደንበኞች አገልግሎት ምክትል ፕሬዝዳንት፣ ተከትሎ የሰማችሁት ደግሞ በቦይንግ ፕሮጀክት ማናጀር የሆነችውን ወይዘሮ ነቢሃ አብደላን ነው። ሶስተኛው ሰው አቶ አብጽሃ ካህሳይ በቦይንግ ግሎባል ሰርቪስ ከፍተኛ ኃላፊ ናቸው። ስለ ስኬቶቻቸው አካፍለውናል። ሁሉንም ከውይይቱ ታገኙታላችሁ።
በፌስቡክ አት ቪኦኤ አማሪክ ላይ ተሳተፉ፣ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ደቡብ ሱዳን ውስጥ ሰላም ለማስገኘት ማዕቀብ መፍትሄ ሊሆን እንደማይችል የኢትዮጵያ የውጭ ጉዳይ ሚኒስትር አስታወቀ። ይህ አቋም በኢጋድ አባል ሀገሮች ሲንጸባረቅ የቆየና ተቀባይነት ያገኘ መሆኑን የሚኒስትሩ ቃል አቀባይ አመልክተዋል። ቀድሞ የደቡብ ሱዳን ምክትል ፕሬዚዳንት የነበሩት የአማጽያኑ መሪ ሪያክ ማሻር በሰላም ሂደቱ ላይ በቀጥታ እንዳይሳተፉ ኢጋድ ውሳኔ ማሳለፉንም ቃል አቀባዩ ጨምረው ገልጠዋል። የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ ዕውቅና ነፍጎናል ባሉት የአዲስ አበባ ከተማ አስተዳደር አንድ አካል ላይ ክስ መመስረታቸውን አስታወቁ። ፓርቲዎቹ ባቀረቡት አቤቱታ የፊታችን እሁድ መስከረም 28 2010 ዓ.ም ሊያካሂዱት የነበረው የሰላማዊ ሰልፍ ዕውቅና ሳያገኝ ከቀረ በኋላ መሆኑን ገልጸዋል። በጉዳዩ ጣልቃ ገብተው መመሪያ እንዲሰጡም ለጠቅላይ ሚኒስትሩና ለአንዳንድ የመንግሥት ከፍተኛ ባለሥልጣናት ደብዳቤ ማስገባታቸውንም አመልክተዋል። ፓርቲዎቹ በጠሩት በዛሬው ጋዜጣዊ መግለጫ ላይ በባህር ዳር ዩኒቨርሲቲ የምህንድስና ተማሪዎች ላይ ተወስዷል ያሉትን ጥቅስ ኢሰብአዊ ሲሉ የጠሩትን እርምጃ አውግዘዋል። ምዕራብ አፍሪካዊቱ ኒጀር ውስጥ ሶስት ወታደሮቹ እንደተገደሉበት የዩናይትድ ስቴትስ ጦር አስታወቀ። ወታደሮቹ የተገደሉት በአሜሪካና ኒጀር ጥምር የቅኝ ኃይል ላይ ትናንት ጥቃት በደረሰበት ጊዜ እንደነበረም ተገልጿል። በጥቃቱ የየትኛው ሀገር ዜጋ እንደሆነ የዩናይትድ ስቴትስ ጦር የአፍሪካ እዝ ሳይገልጽ አንድ ሌላ የአፍሪካ አገር ወታደርም ተገድሎብናል ብሏል። ሁለት ሌሎች የአሜሪካ ወታደሮችም በጥቃቱ ቆስለዋል። የኢራቅ ጦር ኃይሎች ሀዊያ ከተማን ከእስላማዊ መንግሥት ቡድን ተዋጊዎች ነጥቀው መቆጣጠራቸውን የሀገሪቱ ጠቅላይ ሚኒስትር ሃይደር አልአባዲ አስታወቁ። የኢራቁ ጠቅላይ ሚኒስትር ከፈረንሳይ ፕሬዚዳንት ኢማኑኤል ማክሮ ጋር ሆነው በፓሪስ በሰጡት የድል ብስራት መግለጫ ጥቅስ ድሉ የኢራቅ ብቻ ሳይሆን የመላው ዓለም ነው ብለዋል። ሀውያን ከተማን ተቆጣጥሮ የነበረው የሁከትና የሽብር ቡድን ላይ ጥቃቱን ልክ የዛሬ ሁለት ሳምንት መስከረም 11 የከፈቱት በዩናይትድ ስቴትስ በሚታዘዘው የኢራቅ ጦርና የኢራን በምትደግፋቸው የህዝባዊ ንቅናቄ ኃይሎች በሚባሉ ታጣቂ ቡድኖች መሆናቸው ተገልጿል። ሩሲያ ባለፈው የዩናይትድ ስቴትስ የፕሬዚዳንታዊ ምርጫ ውስጥ እጇን አስገብታ እንደሆነ ለማረጋገጥ የተጀመሩት ምርመራዎች እንደቀጠሉ መሆናቸውን ሲገልጽ፣ ሞስኮ ደግሞ በነጻ መገናኛ ብዙሃን በጋዜጠኞቻቸው ላይ ወከባና ማሳደድ እያካሄደች መሆኗን የዩናይትድ ስቴትስ እንደራሴዎች ምልክት እያሳዩ መሆናቸውን እየተናገሩ ነው። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ጋቢና በመንገድ ዛሬ
እንደቀደሙት ዝግጅቶቻችን ሁሉ ዛሬም የጋቢና በመንገድ ዝግጅታችን በሲያትል ከተማ ቆይታ አድርጓል። ፕሮግራሙን ያዘጋጀችውና ውይይቱን ያካሄደችው ጽዮን ግርማ በግዙፉ የቦይንግ ኩባንያ ውስጥ በአመራርነት ቦታ ላይ ከሚገኙ 3 ኢትዮጵያውያን ጋር ውይይት አድርጋለች።
በግዙፉ የቦይንግ ኩባንያ ውስጥ የኤዥያ ፓስፊክ የደንበኞች አገልግሎት ምክትል ፕሬዝዳንት ከሆኑት አቶ አምበሴ ይትባረክ በዚሁ በቦይንግ ፕሮጀክት ማናጀር ከሆነችው ወይዘሮ ነቢሃ አብደላ እንዲሁም በዚሁ ኩባንያ ውስጥ በግሎባል ሰርቪስ ከፍተኛ ኃላፊ ከሆኑት አቶ አጽባሃ ካሳይ ጋር በሲያትል ከተማ የተደረገ ውይይት ነው። ስለ ስኬቶቻቸው ያካፈሉን ነው።
የጠየኳችሁን እንዳችሁ የነገራችሁን አስብ የነበረው ከኢትዮጵያ በጣም በብዙ ሺህ ኪሎ ሜትር ርቀት ላይ ነው ያላችሁ። ሶስታችሁ ከተለያየ የህይወትና የስራ ልምድ ብትመጡም ኢትዮጵያ አሉና፣ ግን ይህንን ልምዳችሁን ደግሞ አሁን ለሌላ ሀገር እየሸጣችሁ ነው። ኢትዮጵያ ምንድን ነው የምታጣው? በዚህ አስባችሁ ታውቃላችሁ? ከራሳችሁ ከግል አልፋችሁ እንደ ሀገር አቶ አጽማስ
እኔ አንድ ትልቅ ነገር እኛ ሁላችንም ኢትዮጵያውያን ነን እና እዚህ ቦይንግ ተቀጥረን ስንሰራ ሁሉ ጊዜ ጥያቄ አለ። ኬት ነው ኬት ነው ጥያቄ አለ። ቢካዝ ሁላችንም ካለን አሰራራችንም ትንሽ ልዩ ነው፣ አካውንታችንም ትንሽ ልዩ ነው ይችላል እና ሁሉ ጊዜ የምንናገረው ኢትዮጵያኖች ነው ኢትዮጵያኖች ነው እና እነዚህ ሰዎች እኛ አሁንም ሰሩ ኢትዮጵያንን በጣም ሪስፔክት ያደርጉታል። አገራችንን እያስተዋወቅን ነው፣ ጎበዞች መሆናችንን እያስተዋወቅን ነው። ስለዚህ ይሄ ራሱ ትልቅ ለኢትዮጵያ ሪስፔክት መስጠታችን ነው ለሀገራችን እና እንደዛ ብዬ ነው። እና ሌላ ደግሞ ምን አለ፣ እዚህም ሆነን እንኳን ራስ በራሳችን ተባበራለን። እኔ አሁን ለምሳሌ ከአምበሴ ጋር በወር አንዴ እንጠበቃለን እውቀት ለመቀያየር፣ ከነቢያ ጋር እንገናኛለን፣ ከብዙ ወሮች እንገናኛለን፣ እንዋያለን። ስለዚህ እኛ እዛም ባንሆንም እዚህ የሆነን ሀገራችንን እያሳደግን ነው፣ እያስተዋወቅን ነው። ሁላችንም ወደ ሊደርሽፕ ለብል እየገባን በወጣን ቁጥር ከኋላ ደግሞ ሰዎች ይዘን እንመጣለን። የሀገራችንን ሰዎች እዛ የሚሰሩ አሁን የገቡትን አራቂ ሰዎች ምናምን
ያው በኢትዮጵያ አምባሳደር ነን ለማለት ነው።
አቶ አጽብሃ ያለው ጋር ተያይዞ እንግዲህ ብዙ ኢትዮጵያኖች አሉ እዚህ ባለው መረዳዳት አለ እያለ ነው እና እሱ ላይ እንደው ጨምረሽ ምን ያህል ነው መረዳዳቱ? ምን ያህል ናቸው ኢትዮጵያኖች ያሉት? ምን ያህልስ ነው መረዳዳቱ ያለው?
ከራሴ ብጀምር አጽባሃ የኔ ሜንተር ነው። 747 ኤርፕሌን ላይ በምሰራበት ጊዜ እሱም የሌላ ዲፓርትመንት አለቃ ነበረ። በስራ ባህሪ ያው እንገናኝ ነበረ። ሀበሻነታችንን አንተዋወቅም አብረን እስከሰራን ድረስ። ከዛ በኋላ ግን ከተዋወቅን በኋላ የተለያየ ኢንፎርሜሽን እውቀት የመቀያየር አጋጣሚ ተገኘ እና ኢንፎርሜሽን ደግሞ በጣም ፓወርፉል ነው፣ ሀይል ነው። ያንን እውቀቱ ለምሳሌ እኔ የሀገሬን ሰው አግኝቼ ስለ አንድ የስራ አሰራር የምነግረውን ያህል ለሌላ ሰው ላልነግረው እችላለሁ። ወይንም ደግሞ ችግር እንዳለበት ካወቅኩኝ ይሄ አንድ ኢትዮጵያዊ ወንድሜ ወይም እህቴ በስራ ሁኔታ ላይ ማለት ነው፣ ያንን ሰው በኢንፎርሜሽን ደረጃ መርዳቱ፣ በእውቀት ደረጃ መርዳቱ፣ ባለን በልምድ ደግሞ መለዋወጡ ያ ሁላ መረዳዳትን ያው ያመለክታል። ኢትዮጵያኖች ደግሞ በጣም በዚህ አንታማም። በተለይ በስራው ደረጃ ከሄደን በእርግጥ ቦይንግ ትልቅ ኩባንያ ነው። በጣም ብዙ አሁን ኤቨረት ዋናው ፋሲሊቲ ራሱ ወደ 40,000 ሰው ነው ያለበት። ከዛ ውስጥ አንድ ራስሽን የሚመስል ሰው ስታገኝ የራሱ የተለየ ስሜት አለው። ያንን ደግሞ በምንም ደረጃ መርዳት በምትችው ደረጃ ለመርዳት ማንም ሰው ወደኋላ አይልም።
ሲያትል ትንሽ በትንሹ ዞር ብዬ ሳየው በጣም ብዙ በሙያቸው የዳበረ ልምድ ያላቸው በትምህርታቸውም የእውቀት ደረጃቸው ከፍ ያሉ ኢትዮጵያን እንዳሉት ሁሉ ጎዳና ላይ የወጡ ልጆች ወደ ዳውንታውን አካባቢ ሳይ ነበር እና እዛ ውስጥ በተወሰነ ርቀት ላይ ኢትዮጵያን ልጆች አየው እና ተከታትዬም ሳይ እንደሱ አይነት በርከት ይላል። እዚህ ባላችሁበት እንደዚህ አይነት እንዳይበራከት ወይም እንደዚህ አይነት አገልግሎት ምክንያቱም እድሉ አለ አይደል እዚህ ሀገር እና ኢትዮጵያ እንደዚህ አይነት ነገር ቢታይ የተወሰነው እንደው በከት የሚለው ክፍል በድህነት ውስጥ የሚኖር ስለሆነ ይገመታል። እዚ ግን ደግሞ እድላለ የመማር እድላለ የመስራት እድላለና እንደዚህ አይነት እንዴት እንደዚህ ሊፈጠር ቻለ? እዚ አካባቢ እንዶ ከተፈጠረ ስለማውጣት በማህበረሰብ ውስጥ የምትሰጡት አገልግሎት የለም ወይ? አቶ አመሰ
ያ በጣም ይርከንሽ ጥሩ አስተውለሻል። ሚያሳዝን ነው እንዳልሽው እድሉ አለ። እድሉ ያለውን ያህል ደግሞ እንዲሁ ወደ ተሳሳተ መንገድ ለመሄድም ያንን ያህል እድላለ። ሁለቱም ሳይድ ነው። እኔ እዚህ ከመጣሁ ጀምሮ እዚህ አንድ የኢትዮጵያ ኮሚኒቲ አለ። እዛ ሳተፈ ብዙ ሰዎች እዚህ ሀገር ይመጣሉ። በተለይ በቅርብ ጊዜ አንድ የተረዳ ነው ከነሱ የተረዳሁት ዲቪ ሎተሪ የደረሳቸው ከመጣሉ ድሮ ስፖንሰር ይፈለግ ነበር። አሁን እሱ ቀርቷል የሚባል ሰማሁ። ቤታቸው ምን ሸጠው ብዙም ነገር በቃ ትንሽ ነገር ያለቻቸውን ብቻ ይዞ ይመጣሉ። እዚሁ እንደውም እንሆናለን ብለው ብዙ ጊዜ ከልጆች ጋር ነው የመጡት። በጣም ይቸገራሉ አንዴ ሲስተም ውስጥ እስከሚገቡ ድረስ። እዚህ ሀገር እንግዲህ ትልቁ ችግር የመጀመሪያው ሁለት ዓመት ሶስት ዓመት ማለፍ ነው። እንዳየሁት መጀመሪያው ሁለት ሶስት ዓመት መንገዱን ማሳየት፣ አንዳንድ ኢንፎርሜሽኖች ብዙ አልኖራቸው እሱ እሱን መስጠት፣ ከትንሽ አቅም ለመንቀሳቀስ እንኳን መንጃ ፈቃድ ለማውጣት ይቸገራሉ። መኪና እንደ እስረኛ ማለት ነች መች ከአንድ ቦታ ወደ አንድ ቦታ ኢሚግሬሽንን ጉዳይ ካላቸው እሱን ለማስፈጸም እና እዛ እንረዳለን። ይህን ያልኩት ምንድነው አብዛኛው ጊዜ እንደዚህ አይነት ልጆች በዚህ አይነት ሁኔታ ከመጡ ቤተሰቦቻቸው ስናያቸው እድሉም ስላለ ስራ ይሰራሉ፣ ሁለትም ስራ ይሰራሉ። እንደዚህ 24 አወርስ ልጆቻቸውን ለማስተማር ልጆቻቸው የሚያስፈልገው የምግብ የልብሱ የሚያስፈልገውን ያሟላሉ። ለልጆቻቸው የሌላቸው ግን ጊዜ የላቸው። ስለዚህ ልጆቹ ብዙ አምፕል ታይም አላቸው፣ ትርፍ ጊዜ አላቸው ወደ ሌላ ነገር። አብዛኛው ጊዜ የቋንቋም ችግር አለ። ልጆቹ እዚህ ስላደጉ ቋንቋውን ይችላሉ፣ ቤተሰቦቹ በደንብ ያውቁ ይችላሉ። ከውጭ ጋር ኮሚኒኬት አድራጊ እንደው ማለቃ ይሆናሉ ልጆች፣ ምክንያቱም ኮሚኒኬሽኑ ስለሚቆጣ እና በዛ የተነሳ ወደ ያልሆነ ቦታ ለመዋል የሚያመቻቸው ብዙ አጋጣሚ ይችላል። እና ምንድነው ለማድረግ እየሞከር ነው ወጣቶቹን በዛ እያሰባሰብን፣ አንደኛ ከትምህርት ቤት በኋላ የአፍተር ስኩል የሆነ ቱቶሪያል ነገር እዛ መስጠት ወይም ሌላ የስፖርት የመሳሰለ አክቲቪቲ ላይ እንዲውሉ ማድረግ። ትምህርት ቤት ላይ ደግሞ ጎበዝ ያሉት ጠንካራ ያሉትን እንዲሁ አንዳንድ የሆነ ማበረታቻ ነገር በግራጁዌሽን ነው በምናም ጊዜ ማበረታቻ ነገር ማድረግ።
አቶ አጽማት
ልክ አቶ አንበሴ እንዳለው የዋና ችግሩ ልክ እንዳለው የቤተሰብ አመጣጡ ነው። ቤተሰብ አመጣጡ እና ደግሞ የሰፈር የሚኖሩበት ቦታ ምናምን እሱ አንዳንዴ ትንሽ እንትን ያደርጋል፣ መንገድ ይቀይራል። ማለቴ ምንድነው አሁን የቤተሰቦች ቋንቋ ከሌላቸው እና 12 ሰዓት 14 ሰዓት 16 ሰዓት እና ባልና ሚስት የሚሰሩ ከሆነ እንዳልከው ልጆቹ የሚያውቁ ምንድነው ከስኩር ቤት ልጆች ጋር የሚውሉት ያ ደግሞ ያሰፈር ደግሞ አንዳንዴ ዲሬክሽኑ ይቀየራል፣ ወደ እንትን ውስጥ ይገባሉ፣ ማሁን ነገር ውስጥ ይገባሉ። ያንን መንገድ ይዘው ከሄዱ በጣም በጣም ከባድ ነው። አንዴ እዛ ስትገቡ እነሱን ጠምዝዞ ወደ ዋናው መንገድ ወደ ትምህርት ወደ ስራ ለመመለስ በጣም ከባድ ነው እና ይሄ ሁሉ ማድረግ የምንችለው ያው እንዳለው በኮሚኒቲ ውስጥ መገናኘት አለብን፣ መደረግ አለብን። እኔ እውነት ልንገርህ እኔ እንደዛ አላደረኩም እስካሁን ድረስ። ጊዜም ከባድ ነው፣ ልጆች ጋር ከስራ ጋር ምናምን ከባድ ነው። ግን
ስንት ልጆች አሉ?
ሁለት ናቸው። ተናገሱ እኔ እሱን አደርጋለሁ ብዬ አሁን ልጆቹ ትንሽ ስለያዙ ወደዛ መለሳለሁ። ቮለንቲር ማድረግ ጀምራለሁ ኢትዮጵያን ኮሚኒቲ በምችለው ነገር በትምህርት ለመስጠት ሀሳብ ለማካፈል በተባለው ነገር ለማድረግ እጥራለሁ ብያለሁ ወደፊት።
እሺ፣ እናመሰግናለን። ይህን ውይይት ከማድረጋችን ከአንድ ቀን በፊት ውይይት ነበረን እና ወጣቶች በእርግጥ እንደናንተ የኃላፊነት ቦታ ላይ ያሉ ባይሆኑም ግን በቦይንግም፣ በማይክሮሶፍት፣ በጎግል የሚሰሩ ወጣቶች ነበሩ እና ፕሮግራማችን ከጨረስን በኋላ በማህበረሰብ ውስጥ እርዳታ ለማድረግ ቃል ገብተናል ብለው እንደ ምንድን ነው እንደ ኮሚቴ ስማቸውን ተቀያይረዋል እና ዛሬ አንድ ሰው አግኝቼላቸዋለሁ። ስለዚህ አንድ ሰው አግኝቻለሁ ማለት ነው። እነዚያ ቀላል አይደለም ብለናል፣ ቀላል አለመሆኑን ቅድምም ስንጠቅሰው ነበር እና ግን በመንገድ ላይ ደግሞ ላሉ እንደዚህ አይነት ደረጃ ላይ መድረስ እንፈልጋለን ለሚሉ ሰዎች ቀላሉንም ቀላልም መንገድ ካለ እንደው ቀላል መንገድ ከባድም ከሆነ ፈተናው ማለት ያለባቸው ምንድነው? ባንቺ አንድ ሰው ያሰበበት ቦታ ላይ ለመድረስ እዚህ ሀገር ያለ በተለይ ደግሞ ከኢትዮጵያ ዲግሪ ማስተርሳቸውን ይዘው መጥተው እዚህ የተለያየ ቦታ ላይ እየሰሩ ያሉ ተቀባይነት ያለው የማይመስላቸው ሰዎች አሉ። ይዘውት የመጡት የትምህርት ውጤት እዚህም ከመጡ በኋላ ደግሞ መማር ፈልገው ምን አይገኙም ከባድ ነው የሚሏሉና ለነሱ የምትይው ነገር ምን አለ?
እኔ አመለካከቴ ምን መሰለሽ፣ አንድ ሰው መጀመሪያ አላማ ካለው ያንን አላማ ግብ ለማድረግ እስከ ተሳካለት ጊዜ ድረስ መጣር አለበት። እንደዛ ደግሞ የሚሆነው ብቻውን ሆኖ ሳይሆን ከጓደኛም ሊሆን ይችላል፣ ከሚያውቀው ሰዎች ጋርም ሊሆን ይችላል፣ ከነሱ ጋር ኢንፎርሜሽን በመቀያየር ልምድ በመቀያየር በመጠየቅ። እኛ ብዙ ጊዜ አይ ቲንክ ባህላችንም እንደዚህ አንተ እዚህ ቦታ እንዴት ደረስክ ምናምን የሚለውን ለመጠየቅ ብዙ ባህላችንም እንትን አያደርገውም ኢንካሬጅ አያደርገውም እና ብዙ ጊዜ ለመጠየቅ እፍረትም ይኖራል። ወይንም ኦ ይሄ ሰውዬማ በጣም ወሬኛ ነው ምናምን ነገር እንዳይባል ያ ሰው ብዙ እንደዚህ አይነት ነገሮች እንትን አለ። መጀመሪያ ላይ እነሱም እንዳነሱት ራስን መሸጥ እንዳሉት ማለት ነው። እኔ አላማ ካለኝ ያንን አላማ ለሌላ ሰው ይሄ አላማዬ ነው ብዬ ስናገር አንደኛ እኔም ያንን አላማ በአላማዬ እንድጸና ያደርገኛል። ሁለተኛ ደግሞ ያ ሰው የተለየ አቅጣጫ ሊኖረው ይችላል፣ እዛ የደረሰበት ልምድ ሊኖረው ይችላል። ስለዚህ ያ ሰው ካለው ልምድ የተወሰነ እውቀት ሊጋራ ይችላል ከኔ ጋር። ያንን እውቀት ተመርኩዤ ደግሞ እዛ አላማዬ ላይ ልደርስ ይችላሉ። ስለዚህ እንደዚህ አይነት ቦታ ላይ መድረስ ለሚፈልጉ ሰዎች አንደኛ በአላማ ጽኑ መሆን። ብዙ ፈተና አለ፣ ግን ፈተናውን ለማለፍ የአሁኑን ፈተና ሳይሆን የመጨረሻውን ግብ ማየት። ሁለተኛ ኔትወርክ ደግሞ ከሰው ጋር ያለሽን እውቅና መግባባት የሚለውን እሱን ማጠናከር። ምክንያቱም እዚህ ሀገር ብዙ ጊዜ አሁን ቦይንግ የሚባል ነገር አለ፣ የምታውቀው ሳይሆን ስለምታውቀው ሰው ነው ምንም ነገር ለመድረስ የሚረዳ። የምታውቂው ነገር ብቻ ሳይሆን የምታውቂውም ሰው ነው። ገባሽ? እኔ እውቀቱ ሊኖረኝ ይችላል፣ ግን እሱን ካላወቅኩት ለምሳሌ እሱ የሚያውቀው ሌላ አንድ ክፍት የስራ ቦታ ቢኖር ስላላወቅኩት እሱን ያ ክፍት ስራ ቦታ መኖሩን አላውቅም። ስለዚህ ያመልጠኛል ማለት ነው፣ እውቀቱ ግን አለኝ። ስለዚህ ያ ምንድን ነው ከሰው ጋር ባለሽ ኔትወርክ ያንን ኔትወርክ መጠቀም ያለሽን ኢንፎርሜሽን መጠቀም ለአላማ ደግሞ ያው ጽኑ መሆን እሱን አልመክረው።
እሺ፣ ሶስታችሁን በጣም ነው የማመሰግነው። ግን እንደው ለመዝጊያ ያህል አቶ አንበሴ አሁን ከዚህ ከደረስክበት ደረጃ በላይ አሁን በቃ ይበቃኛል እዚህ ጋር ብለህ ታስባለህ ወይስ ሌላ መድረስ የምትፈልግበት ቦታ አለ?
በአጠቃላይ ይበቃል የሚባል ነገር መኖር የለበትም። ደረሽበትም አልደረሽበትም እዚህ ጋር ይበቃኛል ካለ ፖቴንሻል የማደግ ፖቴንሻል ራስ መዝጋት ማለት በዛ ነው ማለት እና ስቲል ብዙ አምቢሽን አለ። አገኘዋለሁ አላገኘውም ሌላ ነገር፣ ግን ለዛ ስመስራት አይቀር። እንዲህ ሳደርግ ደግሞ ሁልጊዜ አምቢሽን ምንድን ነው የሚሆነው? አት ዋን ፖይንት ስለ ራስሽ ስለሌላ አብሮስ ሌላውን አብሮ ይዞ መሄድ እሱ ትልቅ አምቢሽን መሆንም ያለበት እሱ እና እኔ በአብዛኛው ካሁን በኋላ ማስበው ኦፍኮርስ የራሴ ከዚህ የበለጠ በቦይ ውስጥ የተለያየ ቦታ ባገለግል ብሰራ ደስ ይለኛል። ስ ፖቴንሻሉ አለኝ ብያምናለው። ያው እየሰራው አሁን ያለውበትን ስራ በደንብ እየሰራው ካሳየው ሌሎቹም ያን ያስተውላሉ። ያ ችግር አይሆንም። ግን እንዳልኩሽ መጀመሪያ ከባድ መጀመሪያ በር አንድ እግር የማስገባት ከዛ በኋላ ሰዎች ኮምፎርታብል እየሆኑ ሲሄዱ ወደ እየተከፈተ ይላል። እንግዲህ ትልቁ ስራ ግን ለእኔ ያው በሩን ለሌላው መክፈት ይሄ ስራ ካሁን በኋላ ይመስለኝ በሩን ለሌላው መክፈት ናቪጌት እያደረጉ መርዳት ለራሴ እማራለሁ። የሚገርመው ነገር በተለይ አሁን ወጣቶች ብዙ የሚያውቁ አይመስላችሁ። አንዳንድ ጊዜ ብዙ ሜንተርሺፕ ነገር ማረጋለ ብዙ ሰዎች ጋር እንደሚያለው በጣም ኢምፕሬስ የሚያደርጉ ነገሮች አሉ። ግን ያንን ኮንፊደንስ ያንን ነው በተቻለ ያውቃሉ። እኔ በእነሱ እድሜ ምን ነበርኩ እየሳሰቡ ምንም አንገናኝ ምንም ዘይኖ አላህ ብዙ ያውቃሉ። እና ለእንደነዚህ አይነት ሰዎች መጀመሪያ ያንን ኮንፊደንሳቸው ሪቢልድ ማድረግ መርዳት፣ ከዛ ደግሞ መንገዱን ማሳየት። እውቀት ብቻ አይደለም የግዴታ ሰው ያስፈልጋል። ሰው የሚያስፈልገው እንዲሁ ሊጠቅምሽ እንዲሁ ጓደኛዬ ብሎ አይደለም። እዚህ ሀገር ፕሮፌሽናልስ በአብዛኛው ጊዜ ካልተማመኑ በአንተ ወይም በአንቺ ብዙ ጊዜ መርዳቱም ላይ ይጎላል። ምክንያቱም የእነሱም ስም ነው ለስራውም አይሆንም። ስለዚህ ግን አንዴ ሲተማመኑ ግን በጣም ይረዳሉ። ስለዚህ በኢትዮጵያ ውስጥም ብቻ መወሰን የለብን። ብዙ ከኢትዮጵያ ውስጥ እኔ እዚህ ስደርስ ኔትወርክ አድርጌያለሁ። በአጋጣሚ ኢትዮጵያውያን የሆኑ ሰዎች ኔትወርክ ላደርጋቸው የምችለው አላገኘሁም። አብዛኛው ሰዎች የውጭ ሰዎች ናቸው። ስለዚህ ወደ ሌላውን መሄድ አለብን። ኢትዮጵያ በኢትዮጵያዊ መረዳዳት እንዳልሆነ ለሌሎችም ከሌሎችም እንዲሁ ሰክሰስፉል የሆኑ ሰዎች ጋር አብሮ መስራት፣ ከእነሱ ጋር ኔትወርክ ማድረግ፣ ችሎታን ማሳየት ጥንቅ በተለይ አንድ እኔ ያየሁታል ኢትዮጵያች በሆኑ ውስጥ ያለ የሚገርም አይነት የወርክ ኤቲክስ አላቸው። ማለት እዚህ ሀገር ካየሁት በሙሉ አንድ ነገር ላይ ኮሚት አያደርጉም። ሻ ያደርጋሉ፣ ግን ኮሚት ካደረጉ ለውዱ ጓደ ለሚያን ለመስራት
ለአንድ ነገር ራሳቸው
ስራ ላይ ካደረጉ ይሰራሉ። የስራ ህጎቹ በዚህ በዚህ ናቸው፣ ፖሊሲው እንዲህ ነው ከተባለ ያን ስትሪክት ሪፎሎ ያደርጋሉ። ያ ጥሩ ነው እና ያን እንግዲህ ማጎልበት ነው። እንግዲህ የኛ ስራ ማስፋ ስራ መሆን ያለበት ለሌሎቹ እንዲሁ ወሬ የከፈትን የእነሱ ማየት ራሱ ትልቅ ነገር ነው ብዬ ነው።
እሺ፣ በጣም አመሰግናለሁ ብዬ ነበረ ቅድም፣ ግን አሁን እንደገና አንድ ሌላ ነገር መጣለ። አሁን የተነጋገርነው የግንኙነት መረቡን ወይም ኔትወርኪንግን ማስፋት እዚህ ሀገር ላሉ ልጆች ነው። እንደው ኢትዮጵያ ካሉ ወጣቶች ጋር በተለይ በቴክኖሎጂ ዘርፍ ራሳቸውን ማሳደግ ለሚፈልጉ ወጣቶች የእውቀት ሽግግር ማድረግ ይቻላል? እዚህ ካላችሁበት ሆናችሁ ወደዛ ማድረግ የሚቻልበት መንገድ አለ አስባችሁ ትታቃላችሁ?
እኔ እንደዛ እንኳን አስቤ አላውቅም። አንድ ነገር ግን እዚህ ኮንታክት የለም፣ ኔትወርክ ያስፈልጋል። ከዚህ ወደ አዲስ አበባ ወደ ኢትዮጵያ እንዴት ማን ጋር ነው የምንገናኘው ነገር ያስፈልጋል። ግን እሱ የለኝም። እኔ ኮንታክቱ የለኝም፣ ኔትወርኩ የለኝም። ወደ ሀገር ቤት እንዴት አድርጌ ኮንታክት ማድረግ? ግን እዚህ አሁን ለምሳሌ ቅድም እንደተናገርከው የኢንተርን ከአዲስ አበባ ዩኒቨርሲቲ የመጡናሉ እዚህኛ ጋር የሚሰሩ እና ከእነሱ ጋር ግን በተቻለ ጊዜ አንድ ነበረ ለምሳሌ ባለፈው ዓመት እዚህኛ ጋር የነበረ እና ከሱ ጋር በየሳምንቱ ወይም ደግሞ የሶስት አራት ቀን እኛውን የግል ነበር እንገናኝ ነበር እና ብዙ ሀሳብ ተቀያይረናል። ረድቼዋለሁ እና እሱ ያንን እና ደግሞ እንዴት ብሎ ደግሞ ወደ ቦይንግ እንዴት እንደሚመለስ ኢቨንቹዋሊ በኋላ ካሰበበት ምናምን እሱ ንግግር አለ። እሱ እኔ የነገርኩትን አም ሆፒንግ እሱ አገር ቤት ወስዶ እሱ ኔትወርክ ይፈጥራል እንጂ እኔ በኩል አላረኩም።
ሌላ ፕሮግራም ሊሆን ይችላል። ቅድም ስጠይቂ ከኢትዮጵያ ተምራችሁ ኢትዮጵያን ወተት ጠጣችሁ እዚህ ነው የምትሰሩት፣ እዚህ ነው የምታገለግሉት፣ እንዴት ይሆናል? ምን ይሰማችኋል? ለሽም እና በብዙ መንገድ ማገልገል ይቻላል እና አሁን ያልሽው በተለይ አንዱ በጣም የግዴታ እዛ መሆን ብቻ ያስፈልጋል። ከዚህ ማድረግ ይቻላል። አሁን አንድ ጓደኛችን አለ አፍሪካን ሰብረ ምንድን ነው መስራት ፈለገ ቴክኖሎጂ ኢትዮጵያ ጋር መስራት። እኔ ጋር በጣም ብዙ ንዋይ ነበር እዛ ቆጭ ስለመጣው ምን አይነት በጣም ሪሊ አምቢሽስ ስለሆነ ኢንተርፕረነር እንትን ያለው ልጅ ነው እና ብዙ እንመካከር ነበር እና መጨረሻ ላይ ምንድን ነው ያደረገው ሄልዝ ኬር ላይ ትልቅ ችግር ቴክኖሎጂ ብዙ ሊረዳ እንደሚችል ንዋይ ነበር። አክሰስ የሌለበት የዶክተሩ እና ሰው ብዛት የማይመቻቸው ነበር ጊዜ ቴክኖሎጂ እንዴት ይረዳል የሚለው እና ምንድን ነው ያደረገው እዛ የዚህ ችሎታ ካላቸው ሰው ጋር ኮንታክት ፈጠረ። ሄድ እኛም አመቻቸንለት ፈጠረ። ቴክኖሎጂ እዛ አለ ፓርትነር ፈጥሮ አሁን እዛ ላይ ይሰራ እና አይ ዋዝ ሪሊ ኢምፕረስድ ላስት ታይም አንድ ኢንተርቪው ላይ ያየሁት ፓርትነሩ ጋር እና እዛም ኢትዮጵያ ውስጥ ብዙ አምቢሽን ያላቸው ብዙ እንትን ያላቸው አሉ እና አይ ቲንክ የዚህ አይነቱን ነገር እንግዲህ መድረኩን ያን ማመቻቸት ነው ትልቁ የሚመስለኝ። በቀደም ለምሳሌ እዚህ አፍሪካ ቦይንግ ፎረም የነበረን ስነጋገር ያደረው ያን አይነት ነገር እንዴት አድርገን ነው እዚህ ያለው ዳያስፖራው እዚህ ያለው እውቀቱን ሙያውን ወይንም ገንዘቡን ሀገሩ ወይም ላይ ሄዶ ፊዚካሊ እዚህ ያለውን አባንደን አድርጎ እንዳልከው ፋሚሊ ኖረዋል ብዙ ኮሚትመንት አለ እዚህም ላይሆን ይችላል። እዛ ካሉት ጋር አብሮ እንዴት መስራት ይቻላል? እንደውም ብዙዎቹ ከዚህ ቀጥታ አባንደን አድርገው እዛ ሄዱት ብዙ ሰክሰስፉል አይሆኑም። ምክንያቱም ሌሮ ማሀቱን አድርጌት ኢትዮጵያ ያለውን ሁኔታ ምናምን አያውቁም እዚህ ያለውን ሲያውቁ። ግን እንደዚህ አይነት ፓርትነርሺፕ ግን
ጥሩ ነው። የኔም ጥያቄ እዚሁ ባላችሁበት ሆናችሁ እንዴት ማድረግ ይቻላል፣ ማሸጋገር የሚቻልበት መንገድ አለ ወይ የሚለውን ነው። ነቢያ፣ እዚህ ላይ የምትይው ነገር አለ? የሚታይሽ ነገር አለ?
እንዳሉት አይ ቲንክ ብዙውን እነሱ ብለውታል። እዚሁ እንዳለ ኔትወርክ ብናገኝ እዛው ሀገር ሆኖ ይሄንን ነገር የምናደራጅበት ቻንሱ ቢኖር አይ ቲንክ ለእኛም ኢዚ ይሆናል፣ ቀላል ይሆናል፣ እዛም ላለው ሰው ቀላል ይሆናል ብዬ ገምታለሁ። ዋናው ምንድን ነው ኮኔክሽኑን መፍጠር ነው። ያንን ኮኔክሽን ደግሞ አሁን በጊዜው የለንም። እድሉ ከተገኘ ግን ያው በዛ እንደምንረዳ አምናለሁኝ።
ሶስታችሁንም አመሰግናለሁኝ። እኔ እንደው በማጠቃለያ የምለው የእኛም የሬዲዮ ፕሮግራም የጋቢና ቪኦኤ የሚለው የሬዲዮ ፕሮግራም የተከፈተው ለወጣቶች ነው እና ከዛ በተጨማሪ ሌሎች ነገሮች ከምታደርጓቸው ነገሮች በተጨማሪ ዛሬ አቶ አንበሴ አፈወርቅ የኤዥያ ፓስፊክ የደንበኞች አገልግሎት የምክትል ፕሬዚዳንት እና የሰሜን ምስራቅ ኤዥያ የሽያጭ አገልግሎት ዳይሬክተር፣ በዚህ ጋር ደግሞ አቶ አጽበሀ ፓሳይ በቦይንግ ግሎባል ሰርቪስ ውስጥ ከፍተኛ ማናጀር፣ ነቢሃ ወይዘሮ ነቢያ እስካሁን ዝም ብዬ ነቢሃ ስል የነበረው ወይዘሮ ነቢሃ አብደላ በቦይንግ ፕሮጀክት ማናጀር፣ ሶስታችሁንም በአሜሪካ ድምፅ የጋቢና ፕሮግራማችን እና በመደበኛው ፕሮግራማችን ስም በጣም አመሰግናለሁ። ጊዜ ስጥልኝ።
የጋቢና በመንገድ ላይ ጉዞ አዘጋጅ ጽዮን ግርማ ነኝ። ካነጋገርኳቸው ሰዎች ብዙ ትምህርት እንደምቀስሙ ጥርጥር የለኝም። ለዛሬው እስከ ፕሮግራሙ ማጠናቀቂያ ከዚህ ሙዚቃ ጋር ልተዋችሁ። Thank you. ስናስተናግዳችሁ ያመሸነውን የመስታወት አራጋውና
ሄኖክ ሰማግዜርነን ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። ከጋቢና ዲጄ ፋቱ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት።
በነገው ጉዞ እንገናኛለን።